ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ጥር 8 2014 ዓመተ ምህረት ዝግጅታችን ጀመረ።
እንካ እስካሁን ያደረጉ ያሉት ኢንፋክት ያደረጉት ነገርም ስላለ አነሳለሁ። ያደረጉ ያሉት ትግራይ ውስጥ የኢትዮጵያ መንግስት ህዝብ እንደ ህዝብ ረሃብን በሽታን እንደ ጦር መሳሪያ ተጠቅሞ እየገደለ ስለሆነ ይህንን ያቁም ነው ያለው። ይሄ በምንም መልኩ እጅ ማስገባት ወይም ደግሞ ጣልቃ ገብነት ብለን ብንወስደው የምንችል አይመስለኝም።
በኖ ሞር እንቅስቃሴ መሰረት አሜሪካ ኢትዮጵያን ታክብር፣ የኢትዮጵያን በዲሞክራሲ የተመረጠ መንግስት ታክብር፣ አጉል የሆነ ጣልቃ ገብነት ይቅር በሚል ነው ከሰላሳ ከተማ በላይ በአንድ ቀን ሰልፍ ተደርጎ እስካሁን ይህን ያህል ፕሬሸር የተደረገው። ኬንያን እየደወሉ ነበር የሚያናገሩት ለኢትዮጵያ ጉዳይ። አሁን ቀጥታ ኢትዮጵያ ጋር ኢንጌጅድ መሆን ማናገር ጀምሯል። ነገር ግን እጅ መጠምዘዙ የኢትዮጵያውያንን መ መንቀፍ መዝለፍ ከሆነ ጠቀሜታ የለውም።
ሰሞረኛውን አነጋጋሪ ርዕሰ ጉዳዮች ጨምሮ በኢትዮጵያ ወቅታዊ ጉዳዮች ላይ ካተኮረ የሁለት ወገን እሰጥ አገባ ክርክር የተወሰደ ነው። ተከራካሪዎቹ አቶ ዮሐንስ አብርሃ ሰሞረኛውን አነጋጋሪ ርዕሰ ጉዳዮች ጨምሮ በኢትዮጵያ ወቅታዊ ጉዳዮች ላይ ካተኮረ የሁለት ወገን እሰጥ አገባ ክርክር የተወሰደ ነው። ተከራካሪዎቹ አቶ ዮሐንስ አብርሃ ከቶሮንቶ ካናዳ በዶክተር ደብረጽዮን የሚመራው የትግራይ ክልልን የሚያስተዳድረው ኃይል በውጭ ሀገር የሚንቀሳቀስ ኮሚቴ አባል እና የቀድሞ የኢትዮጵያ ዲፕሎማት ሆነው ያገለገሉ ናቸው። አቶ ነብዩ አስፋው ከዴንቨር ከዩናይትድ ስቴትስ የኢትዮጵያ አሜሪካውያን የእድገት ምክር ቤት አጋር መስራች እና የሃሽታግ ኖሞር ሙቭመንት አጋር መስራቾች አንዱ ናቸው። ጠበቅ ብሎ ለሚካሄደው የሰጥ አገባ ክርክር ሰፋ ባለው የምሽቱ የክርክር መስኮት ይመለሳሉ። ጠብቋቸው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ማዳመጥ ትችላላችሁ። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የአፍሪካ ህብረት አባል አገራት መሪዎች ጉባኤ በሁለት ሳምንት ውስጥ ኢትዮጵያ ውስጥ እንደሚካሄድ ዛሬ ባወጡት የትዊት መልእክት አስታወቁ። ጠቅላይ ሚኒስትሩ በመልእክታቸው አፍሪካዊ ወንድማማችነታችን ከመቼውም ጊዜ በላይ ማጠናከር በሚያስፈልገን በዚህ ወሳኝ ወቅት የአፍሪካ ህብረት አባል አገራት መሪዎች ተስማምተው የህብረቱ ጉባኤ በአዲስ አበባ እንዲደረግ በመወሰናቸው በኢትዮጵያ ህዝብ ስም ምስጋናዬን አቀርባለሁ ብለዋል። ወንድማዊ አጋርነታችሁን በሚሻበት በዚህ ወቅት የኮሮናን መስፋፋትና ወቅታዊውን የጸጥታ ሁኔታ እንደ ምክንያት በማንሳት የአፍሪካ ህብረት ጉባኤ በአዲስ አበባ እንዳይካሄድ እንቅስቃሴ ሲያደርጉ የነበሩ አካላት ተግባራቸው ኢትዮጵያን አሳዝኖ ነበር ሲሉም ጠቅላይ ሚኒስትሩ የተሰማቸውን ስሜት ገልጸዋል። የጉባኤው በአዲስ አበባ መካሄድ ትርጉሙ ብዙ ነው ያሉት ጠቅላይ ሚኒስትር አብይ ሰላማችንና ደህንነታችንን የምናስመሰክርበት፣ ለአፍሪካ ጉዳዮች ያለን አቋም በድጋሚ የምናስመሰክርበት፣ የኢትዮጵያን መልካም ሁኔታ ለአፍሪካውያን ወገኖቻችን በተግባር የምናሳይበት፣ ከዚህም አልፎ ኢኮኖሚያዊ ጥቅም የምናገኝበት ጉባኤ ነው በማለት ከጉባኤው ስለሚገኘው ጥቅም ተናግረዋል። በሶማሊያ ዋና ከተማ መቋዲሾ ውስጥ ዛሬ እሁድ በተካሄደው የአጥፍቶ መጥፋት ፍንዳታ የመንግስት ቃል አቀባይና የቀድሞ ጋዜጠኛ የነበሩት መሐመድ ኢብራሂም ሞአሊሙ ጉዳት የደረሰባቸው መሆኑ ተገለጠ። የአይን ምስክሮች ለቪኦኤ እንደገለጹት የቀድሞ ቢቢሲ ሶማሌ ጋዜጠኛ የነበሩት ቃል አቀባዩ እጃቸውና እግራቸው ላይ ከደረሰው መጠነኛ ጉዳት በቀር በህይወት መትረፋቸው ተነግሯል። ቀደም ሲልም 3 ከሚደርሱ ተመሳሳይ የአልሸባብ ጥቃቶች መትረፋቸው የተነገረላቸው ሞአሊሙ ዛሬ በወጣው የትዊት መልእክት እንደ አውሮፓ አቆጣጠር 2016 ላይ ከተደረገው ሌላ ከዚህኛውም በእድል ተርፌያለሁ ብለዋል። ለዛሬው ፍንዳታ አልሸባብ ኃላፊነቱን የወሰደ መሆኑን ተመልክቷል። የቀድሞው የማሊ ፕሬዝዳንት ኢብራሂም አቡባከር ኬይታ አካ በዛሬው ዕለት በ76 ዓመታቸው ከዚህ ዓለም በሞት መለየታቸው ተነገረ። ሮይተርስ የሳቸው የቀድሞ ፍትህ ሚኒስትር የነበሩትን ጠቅሶ እንደዘገበው እንደ አውሮፓ አቆጣጠር ናሲ 18 2020 ከስልጣናቸው በመፈንቅለ መንግስት የተወገዱት የማሊው ፕሬዝዳንት የሞቱት በዋናው ከተማ ባማኮ በሚገኘው መኖሪያ ቤታቸው ውስጥ ነው። ፕሬዝዳንቱ በምን ምክንያት እንደሞቱ እስካሁን አለመታወቁም በዘገባው ተመልክቷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ዩናይትድ ስቴትስ ቴክሳስ ግዛት ዳላስ ውስጥ በሚገኝ አንድ የአይሁዳውያን ምክር ቤት ውስጥ ትናንት ቅዳሜ ታግተው የነበሩ ሰዎች በሙሉ መለቀቃቸውና አግቶ ይዘው የነበረው ሰው መገደሉ ተገለጸ። እገታውን የፈጸመው ሰው ወደ ቤቱ እምነቱ በመግባት በቀጥታ ይተላለፍ በነበረው የጸሎት ፕሮግራም ላይ በእስር የምትገኘውን ፓኪስታናዊት ኦፊያ ሳዲቅ እንድትለቀቅ ይጠይቅ እንደነበር ተገልጿል። ኦፊያ ሳዲቅ አፍጋኒስታን ውስጥ ዩናይትድ ስቴትስ ወታደሮችን ለመግደል ሞክራለች በሚል እንደ አውሮፓ አቆጣጠር በ2010 86 ዓመት የተፈረደባት ፓኪስታናዊት የኒውሮ ሳይንቲስት እንደነበረች ተመልክቷል። የጸጥታ ኃይሎች ታጋቾችን ለማስለቀቅ በስፍራው ተገኝተው የነበሩ ሲሆን ከሙክራቡ ውስጥ የተኩስ ድምጽና ፍንዳታ ተሰምቶ እንደነበረም ተገልጿል። የታጋቹ አሟሟት ያልተገለጸ ሲሆን ፕሬዝዳንት ባይደን ባወጡት መግለጫ ሁኔታውን በቁጥጥር ስር ያዋሉትን የጸጥታ ኃይሎች አመስግነዋል። በሚቀጥሉት 2 ሳምንታት ውስጥ አሜሪካውያን ከመንግስት የሚላክላቸውን የኮሮና ቫይረስን በፍጥነት መመርመር የሚያስችለውን የራስ መመርመሪያ መሳሪያ በየቤታቸው ሊያገኙ የሚችሉት መሆኑ ተገለጠ። ነዋሪዎቹ መመርመሪያው የሚያስፈልጋቸው መሆኑን ለዚህ ተብሎ በተዘጋጀው ድረገጽ ላይ በመሄድ መጠየቅ የሚችሉ መሆኑን ተመልክቷል። በሌላም በኩል የጆን ሃፕኪንስ የመረጃ ማዕከል ዛሬ እሁድ ባወጣው መግለጫ በመላው ዓለም ለኮሮና ቫይረስ የተጋለጡ ሰዎች ቁጥር 326.2 ሚሊዮን መድረሱን አስታውቋል። በቫይረሱ የሞቱ ሰዎች ቁጥር 5.5 ሚሊዮን ሆኖ መመዝገቡንም አመልክቷል። እንደ ማዕከሉ መረጃ እስካሁን ከ9 ቢሊዮን በላይ የክትባት መድኃኒቶች በመላው ዓለም መሰራጨቱን ተመልክቷል። ባለፈው ሐምሌ በተገደሉት የቀድሞ የሄቲ ፕሬዝዳንት ጆቬኔል ሞይዜ ግድያ የተጠረጠሩት የቀድሞ የሄቲ ምክር ቤት አባል ሴኔተር ጂን ጀሎፍ ጆሴፍ ጃማይካ ውስጥ መያዛቸው ተነገረ። የጃማይካ ባለስልጣናት ትናንት ቅዳሜ በሰጡት መግለጫ ጆሴፍ ከሌሎች የቤተሰብ አባላት ጋር የተያዙት ባለፈው አርብ ምሽት ከኢሚግሬሽን ጋር በተገናኘ ጉዳይ መሆኑን አስታውቀዋል። የጃማይካም መርማሪዎች ወዲያውኑ ለሄቲ ባለስልጣናት ሪፖርት በማድረጋቸው ግለሰቡ በፕሬዝዳንቱ ግድያ ተፈላጊ ሰው መሆናቸው የተነገራቸው መሆኑን አስረድተዋል። ግለሰቡ አሁንም ጃማይካ ውስጥ በእስር የሚገኙ ቢሆንም በዓለም አቀፍ ስምምነት መሰረት የጥምረት ምርመራው እየተካሄደ መሆኑን ባለስልጣናቱ አስታውቀዋል። የቀድሞ የሄቲ ፕሬዝዳንት የተገደሉት የፕሬዝዳንቱን መኖሪያ ቤት ሰብረው በገቡ 20 የሚደርሱ የኮማንዶ አባላት መሆኑን ተመልክቷል። የኮሎምቢያና አንዳንድ የሄቲ ተወላጅነት ያላቸው አሜሪካውያንን ጨምሮ 40 ተጠርጣሪዎች የተያዙ ቢሆንም ስለ ግድያው እስካሁን የተጨበጠ ነገር አለመገኘቱ ተገልጿል። በዚህ ወር መጀመሪያ ዩናይትድ ስቴትስ ከግድያው ጋር በተያያዘ ጡረተኛ በሆነ አንድ የካምቦዲያ ወታደር ላይ ክስ መስርታለች። የዩናይትድ ስቴትስ ምክር ቤትም ባለፈው አመት ባወጣው ትዕዛዝ ስለ ግድያ ሁኔታ የሚታወቀውን ነገር ሁሉ በ180 ቀናት ውስጥ ተጠንቶ እንዲቀርብለት ለዩናይትድ ስቴትስ የውጭ ጉዳይ ሚኒስትር መመሪያ መስጠቱን ተመልክቷል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዜናው አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ጥር 8 2014 ዓመተ ምህረት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት።
አገሩ ብዙ ኢትዮጵያውያን አሉበት። ልጆች አማርኛን ወይም የሀገራቸውን ቋንቋ የሚማሩበት አጋጣሚ ብዙ የለም። ብዙ ወላጆች አስተያየት ሰጥተውኛል። በተለይ አሁን ያዘጋጀሁት መጽሐፍ ማንበብ መጽሐፍ ለቻሉ ከፍ ላሉ ልጆች ነው። ትምህርት ቤት ስለገቡ እንግሊዝኛው ገብቷቸው እንግሊዝኛው በሚለው መሰረት አማርኛውን ለመማር የሚችሉ ልጆች እንዲጠቀሙበት ሆኖ የተዘጋጀ ነው።
አቶ አምላኩ ልክስ ሸቴ ይባላሉ። ተርጓሚ ናቸው። ማህበራዊ አገልግሎትን በመጠቀም ቋንቋን ስለሚያስተምሩበት መንገድ አካፍለውናል። ቆየት ብለው በሙሉ ዝግጅት ይመለሳሉ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአትቪኦኤአምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን ለዕለቱ ወደ ያዝነው የመጀመሪያ ቅንብር እንለፍ። እሰጥ አገባ
በ
በኢትዮጵያ ወቅታዊ ጉዳዮች ላይ ያተኮረ የሁለት ወገን ክርክር ሰሞንኛውን አነጋጋሪና አወዛጋቢ ጉዳዮች ይፈትሻል። የጊዜውን አበይት ጥያቄዎች ያነሳል። አገሪቱ ያለችበትን ሁኔታና ቀጣውን አቅጣጫ በሚመለከቱ ጉዳዮች ላይም ጠበቅ ያለ ነገር በፍሬ ነገሮች ላይ ያተኮረ ክርክር ይካብዛል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የክርክሩን አቀራረብ የሚጠቁመውን ማሳሰቢያውን በማስቀደም እንግዶቹ ራሳቸውን ወደሚያስተዋውቁበት ይወስደናል። መልካም ቆይታ።
እንግዶቼ እንኳን ደህና መጣችሁ። እንደምትከራከሩበት ርዕሰ ጉዳይ ክብደት ከነ ልዩነቶቻችሁ አሁንም ድረስ ለበረታ መከራና ችግር ስለተጋለጠው ህዝብ እንዲሁም ደህንነቱ አደጋ ላይ የወደቀች ሀገር ለመመርመር በሚጥር አቀራረብ ነገሮችን በቅጡ ለመመዘን መጪውንም የተሻለ ለማድረግ ያግዙ ይሆናል በሚጥሏቸው ሐሳቦች ላይ ትኩረት ታደርጉ ዘንድ አሳስባለሁ። የሐሳብ ልዩነቶቻችሁንም በመከባበር ፕሮግራሙን ጣባይ በሚመጥን አቀራረብ እንድትለዋወጡ ጋብዛለሁ። ፍሬያማ ክርክር እንደሚሆኑ ተስፋ አድርጋለሁ። ትውውቁንና አስቀድም ራሳችሁን በገዛ አንደበታችሁ ባጭሩ ለአድማጮች እንድታስተዋውቁ ልጋብዝ። ያላችሁበትን ቦታ በወቅቱ ጉዳይ የምታደርጓቸውንም እንቅስቃሴዎች ጨምሮ አቶ ዮሐንስ ከርሶ ልጀምር።
አመሰግናለሁ አሉላ። ደህና ስትልኝ አቶ ነቢይ። ዮሐንስ አብርሃ እባላለሁ። የቀድሞ የኢትዮጵያ ዲፕሎማት አሁን በካናዳ እገኛለሁ። የትግራይ መንግስት ወክሎ በውጭ የሚንቀሳቀስ ተወካይ ኮሚቴ አለ። እዛ ኮሚቴ አባል ሆኜ የኮሚኒቲ ስራዎች፣ አድቮኬሲ እና ዲፕሎማሲ ስራዎች ላይ እንቀሳቀሳለሁ።
አመሰግናለሁ አቶ ነቢዩ።
ደህና ስትልኝ አመሰግናለሁ አቶ አሉላ። ወንድሜ አቶ ዮሐንስ ነቢዩ አስፋው እባላለሁ። የኢትዮጵያ አሜሪካ የእድገት ምክር ቤት አጋር መስራች እንደዚሁም የሃሽታግ ኖሞር እንቅስቃሴ አጋር መስራች ነኝ። ምኖረው በደንቨር ኮሎራዶ ነው። በተለያዩ ኮሚቴዎች እንደ ኤጊታክ የመሰሉት ውስጥ በመስራት ለኢትዮጵያ ሕዝብ ፍትህ ከሚሟገጡት ወገኖች ውስጥ አንዱ ነኝ።
አመሰግናለሁ በድጋሚ እንግዶቼ። ኢትዮጵያ ያልተቋጨው ግጭት፣ አገሪቱ አሁን ያለችበት ሁኔታ፣ የተያዙ መንገዶች፣ ጥያቄዎችና ድህረ ጦርነት ኢትዮጵያ ክርክራችሁ የሚያተኩርባቸውን ጭብጦች ለመፈተሽ የምንሞክርባቸው ምዕራፎች ናቸው። ለመንደርደሪያም በይፋ የሚታወቁትን መሰረታዊ ሁኔታዎች ላስቀድምና ለየግል ግምገማችሁ እድል ልስጥ። አንድ፣ በጦርነቱ የህወሓት ኃይሎች ባለፉት 5 እና 6 ወራት ይዟቸው ከነበሯቸው በተለይም በቅርብ ወራት ዘልቀውባቸው ከነበሯቸው የአማራና የአፋር ክልሎች ሙሉ በሙሉ ወጥተዋል። የኢትዮጵያ ኃይሎች በአንድ በኩል ፈጽመዋል ባሏቸው፣ በሌላ በኩል ደግሞ ማድረግ ሲገባቸው አላደረጉም ባሏቸው ጉዳዮች በመተቸት በኢትዮጵያ መንግስት ላይ ከፍተኛ ዲፕሎማሲያዊና የምጣኔ ሀብት ጫና ስታደርግ ቆየችው ዩናይትድ ስቴትስና ኢትዮጵያ መሪዎች ፕሬዚዳንት ጆ ባይደንና ጠቅላይ ሚኒስትር አብይ አህመድ ለመጀመሪያ ጊዜ ተነጋግረዋል በስልክ። የኢትዮጵያ መንግስት በቅርቡ 6 የህወሓት የቀድሞ ከፍተኛ ባለስልጣናትን ጨምሮ እስር ላይ የነበሩ በርካታ የተለያዩ ድርጅቶች የፖለቲካ መሪዎችን ከእስር መልቀቁን አድንቀው የእርዳታ አቅርቦት ለተረጂዎች የሚደርስበትን መንገድ እንዲረጋገጥ የጠየቁበት እንዲሁም በጦርነቱ የኤርትራን ሚና በጎ አይደለም ያሉበትን ጨምሮ የተለያዩ ሐሳቦችን ማንሳታቸው ተገልጧል። የንግግራቸውም ዓላማ አዎንታዊ ያሉትን የጠቅላይ ሚኒስትሩን አንዳንድ እርምጃዎች ለማጠናከር ነው ሲሉ አንድ የዋይት ሀውስ ከፍተኛ ባለስልጣን የሁለቱም መሪዎች የስልክ ንግግር ተከትሎ ለጋዜጠኞች በሰጡት ማብራሪያ ላይ ተናግረዋል። በአንጻሩ የተለያዩ ወገኖችን ያነጋገረ እያወዛገበም ያለው እስር ላይ የነበሩት ግለሰቦች የተለቀቁበት ሁኔታ አለ። ከጠፋው የሰው ህይወት በተጨማሪ መጠነ ሰፊ ውድመት የደረሰበት ጦርነት ነው የምንነጋገረው። እነኚህን ሁሉ ይዞ ኢትዮጵያ እንደ ሀገር ያለችበትን የጦርነቱ አካሄድና ህዝቦቿ የሚገኙበትን አጠቃላይ የኢትዮጵያ የዛሬ ይዞታ እንዴት ነው የሚገመግሙት? አቶ ዮሐንስ እርሶን ላስቀድም።
በድጋሚ አመሰግናለሁ አሉላ። ሰፊ ርዕስ ነው የተነሳው። አንደኛ ኢትዮጵያ ሆኖ ያለው ሁኔታ እንድትደርስ ያደረሳት ምንድነው የሚለው፣ እንዲበረታ ያደረገውስ ምንድነው መጀመር አለ። ከዛ በኋላ ደግሞ እንዲፋፋም ያደረገው አለ፣ ምናልባት መቋጫው ይኖረው ይሆናል ወይ የሚሉ ነገሮች ጠቅለል አድርገን ስናይ ኢትዮጵያ ውስጥ በእኔ እይታ እስካሁን ያለው አለመናበብ፣ አለመስማማት በሁለት ጎራዎች መካከል የተያዘ ነው። አንደኛው ጎራ ማንነትን የማያከብር አንድ ብቻ አንድ ሆነን አንድ አይነትነትን ብቻ ይዞ የሚሄድ ሀሳብ አለ። በሌላ በኩል ደግሞ ብዙ ማንነት አለ። የብዙ ማንነት ሀገር እንደመሆኗ ኢትዮጵያ እነዚህን ማንነቶች ይዛ መሄድ አለባት የሚል በእነዚህ ሁለት አስተሳሰቦች የምትሳብ ሀገር፣ የምትናጥ ሀገር ነች ኢትዮጵያ። ባለፉት 30 ዓመታት በእኔ እምነት የሁሉም ማንነቶች ህልውና አክብራ ለመሄድ ሙከራ አድርጋለች። ተመልሶ አሁን ግን ያንን አካሄድ ያልተመቸው ኃይል ወደ ነበረው ወደ አንድ አይነትነት ለመውሰድ ሀገሪቱን ስለሞከረ የመጣ ችግር ነው። በሌሎች አካባቢዎች ተሳኩ ከትግራይ እንቅፋት ስለገጠመው እንቅፋቱ የትግራይ ደግሞ አንገዛም የሚል እንቅፋት ስለገጠመ ወደዚህ ጦርነት ተገባ። ጦርነቱ እንደተባለው በጣም ደማስፋሳሽ ነበረ። በጣም ብዙ ጉዳት ያደረሰ ለትግራይ ብቻ ሳይሆን ለተቀረው ኢትዮጵያም በርከት ያለ ጉዳት ያደረሰ ጦርነት ነበረ። አሁን ኢትዮጵያ ውስጥ ከማንኛውም ጊዜ በላይ ጦርነት የሚሰበክበት ከጫፍ እስከ ጫፍ አንድነትን ሳይሆን መለያየትን የሚሰበክበት ከጠቅላይ ሚኒስትሩ ጀምሮ ከአማካሪዎቻቸው ጀምሮ ከክልል ፕሬዚዳንቶች ጀምሮ ጦርነት የሚሰበክበት በህዝቦች መካከል የነበረው ግንኙነት እጅጉን የሻከረበት ኢትዮጵያ እንደ ሀገር ትቀጥላለች ወይስ አትቀጥልም የሚለው ክርክር ሰማይ የደረሰበት የኢትዮጵያ ኢኮኖሚ መሬት የወደቀበት ሁኔታ ከሁሉም በላይ ደግሞ ግን የኢትዮጵያ ሉዓላዊነት ከማንኛውም ጊዜ በላይ የተደፈረበት ኢትዮጵያ አሁን በኔ እይታ በኢትዮጵያውያን እጅ አለች ብዬ ለመውሰድ አልችልም። ሲቀድም የኤርትራ ኃይል አለ ኢትዮጵያ ውስጥ፣ ከዛ በኋላም ተጨማሪ የውጭ ኃይላት የሚጫወቱበት ገበያ ሆኗል ኢትዮጵያ የሚል እምነት አለ።
አቶ ነብዩ ወደ እርሶ ልለፍ። ተጨማሪ ጥያቄ ሳላክል ኢትዮጵያ በአሁኑ ወቅት የምትገኝበትን ሁኔታ እርሶስ እንዴት ይገመግሙታል?
እሺ፣ እንደው ቀልጠፍ ባለ ሁኔታ ለመመለስ ከ27 ዓመት አስከፊ የጨለማ ጊዜ በኋላ ኢትዮጵያ ሕዝብ በቃኝ ብሎ የህወሓትን አገዛዝ ካስወገደ በኋላ ለሁለት ዓመት ያህል የዲፕሎማሲ የመነጋገር የህብረትና ነገሮችን በዲሞክራሲያዊ መንገድ መፍታት እድል ነበር። ያን ሁሉ እምቢ ብሎ ልዩነቶችን በጦርነት ለመፍታት ህወሓት ጦርነት ካወጀ ጊዜ ጀምሮ ለ6-7 ወር ያህል በፊትም በምዕራባውያን ሚዲያ በምዕራባውያን መንግስት በተለይ በዩናይትድ ስቴትስ በመገዛት ብዙ ዳሜጅ ሲደረግ ቆይቶ አሁን በጁን በተደረገው የተኩስ አቁም ከዛ በኋላ ነገሮች ተገለባብጠው ህወሓት ጦርነቱን አባብሶ የአማራና የአፋር ክልሎችን በመውረር ወደ አዲስ አበባ ለማድረግ በሞከረው ድርጊት በጣም አስከፊ የሆኑ የህዝብ ጭፍጨፋ እልቂቶችን አሁን ገና እየቆጠርን ያለንበት ጊዜ ነው። ነገር ግን አሁን ያለንበት ጊዜ ህወሓት ራሱን ለዓለም ያጋለጠበት ጊዜ ነው። ተጠቂዎች እንደ አጥቂ ታይተው የቆዩበት ጊዜ አብቅቶ ህወሓት አጥቂ መሆኑ አሁን ህወሓት የፖለቲካ ቁማር የሚጫወትበት የትግራይን ህዝብ ማስያዣ እንዳደረገው በአማራና በአፋር ህዝብ ላይ ደግሞ የሰራው አስከፊ ነገር ለዓለም የተጋለጠበት ጊዜ ላይ ነው ያለ ነው እና አሁን ለሰላም በሮች ክፍት የሆኑበት ጊዜ ነው። ነገር ግን እነዚህ ሰላሞች የሚመጡት ህወሓት ከህዝብ የበለጠ ራሱን ማየቱን አቆሞ የህወሓት መሪዎች ለሰላም ክፍት ቢሆኑ እና ለሰላም ራሳቸውን ማስወገድ ቢችሉ ወደ ሰላም የምንሄድበት በር የተከፈተበት ቦታ ላይ ነው ያለ ነው ብዬ ነው የማየው።
መልካም። በሁለታችሁም በኩል በቀጥታ ጦርነቱን የሚመለከት ወይም አሁን ያለበትን ሁኔታ አላነሳችሁም፣ ወደ ኋላ ላይ እንመለስበታለን። ወደ ሰሞንኛው አነጋጋሪ ጉዳይ ልመልሳችሁ። ቀደም ብዬ በመግቢያው እንደጠቀስኩት ከቅርብ ቀናት ክንውኖች አንዱ የኢትዮጵያ መንግስት በቅርቡ በወሰደው ውሳኔ 6ቱን የህወሓት የቀድሞ ከፍተኛ ባለስልጣናት መፍታቱን ተከትሎ የተቀሰቀሰ ውዝግብና የተቃውሞ ድምጽም የአደባባይ ሁኔታ ነው። ካንጋፋዎቹ የህወሓት መስራቾችና የቀድሞ ድርጅቱ መሪዎች በይበልጥ የሚታወቁት አቶ ስብሃት ነጋ እና እንዲሁም እህታቸው ወይዘሮ ቅዱሳን ነጋ፣ አቶ አባይ ወልዱ፣ ወይዘሮ ሙሉ ገብረ እግዚአብሔርና አቶ ኪሮስ ሃጎስ ይገኙበታል። አቶ ዮሐንስ፣ ይሄ እርምጃ ለርሶ ምንድነው አንድምታው? ድርጅታቸውስ እንዴት ተቀበለው?
በጣም ጥሩ። ጊዜ እንቆጥም ባልከው አቶ ነብይ ባነሱት ላይ አልሄድም። አልባ ጊዜ ካገኘሁ በኋላ አንድ ሁለቱን አነሳለሁ። አሁን ላነሳው ጥያቄ በቀጥታ ግን ሲጀምር የህወሓት ባለስልጣናት ሆኑ የህወሓት አባላት ወይም ደግሞ ሌላው የትግራይ ተወላጅ አዲስ አበባ ያለውም ከአዲስ አበባ ውጪ ለእስር የተዳረገው በግልጽ በማንነቱ ትግራዋይ በመሆኑ ብቻ ካልሆነ በስተቀር ወንጀል ሰርቷል ተብሎ አይደለም። አብዛኛው ወንጀል የሚሰራ ሰው የለም አይደለም እያልኩ ያለሁት፣ አብዛኛው የታሰረው ሰው ግን በማንነቱ ትግራዋይ በመሆኑ ብቻ ነው። ከመቶ ሺህ በላይ ሰው ነው የታሰረው፣ የመከላከያ የነበሩትን 17,000 ተጋሩ ጨምረህ ማለት ነው። እነዚህ በሙሉ የታሰሩት እና አቦይ ስብሃትም በማንኛውም የፖለቲካ አመራር ውስጥ አልነበሩም፣ የመንግስት አመራር ውስጥ አልነበሩም። ከተወገዱ ከአመራር በጣም ቆይቶ ነበር። ግን ታሰሩ ትግራይ በመሆናቸው ትግራይ ውስጥ በመገኘታቸው ማለት ስድስት ሰው የተፈታው የታሰረው ግን ተክሻለው ከመቶ ሺህ በላይ ሰው ነው ኢትዮጵያ ውስጥ በተለያየ ቦታ ሲፈቱ አሉላ የተቀመጡ አሉ። ከጠቅላይ አቃቤ ሕግ የወጣው ጽሑፍ እንደሚያሳየው በነጃዋር መስገብ የነበሩት በነስክንድር መስገብ የነበሩት ለሰላም ሲባል ሙሉ በሙሉ ተፈተዋል ይላል። እና አቦይ ስብሐት ስድስት ሰዎች የተፈቱት በእድሜና በጤና ምክንያት ነው የሚለው። ይሄ በግልጽ አንዱ የሚያሳየን ነገር ምንድነው? ከትግራይ ጋር ሰላም ለማድረግ ምንም አይነት ዝግጁነት እንደሌለ ነው። ከመንግስት ጀምሮ እስከ ታችኛው አካላት ማለት ነው። ሁለተኛው ከዚህ ጋር በተያያዘ አሁን ስድስት ሰዎች ተፈቱ ይላል ነው፣ ከመቶ ሺህ በላይ ሰው ታስረዋል ይላል ነው። ትግራይ እንደ ትግራይ ግን እንደ ህዝብ የትግራይ ህዝብ እንደ ክልል የትግራይ ክልል በሙሉ እስር ላይ ነው ያለው። ካለፈው ከሰኔ ወር ጀምሮ እስካሁን ድረስ ሙሉ በሙሉ ተዘግቷል። ሲዝ ላይ ነው በእንግሊዝኛው ትግራይ ያለበት ሁኔታ። አሁን እንደዚህ የተደረገው እስር ቤት መሆኑን ነው የምናውቀው። ትግራይ በሙሉ በእስር ቤት እንዳለ ነው የምናውቀው። እና አሁን የተደረገው ለኢንተል ተደርጓል። ለኢንተል የተደረገው ለምንድን ነው? ሰዎች እየፈታው ነው፣ የፖለቲካ እስረኞችን እየፈታው ነው የሚለው ምናልባትም በአንዳንድ የዋህ የትግራይ ተወላጅ ትንሽ ይሆናል ወይ የሚል አስተሳሰብም ለማስረት ተደርጎ የተደረገ ሊሆን ይችላል። ከሰላም አንጻር ካየ ነው ግን አሁን የተደረገው ነገር ይጀምር በርካታ ያልተፈታ ሰው አለ። ሁለተኛ ትግራይ በትግራይ በሙሉ ታስሮ ነው ያለው። አሁንም ምንም አይነት እህል እንዳይደርስበት መድኃኒት እንዳይደርስበት ተደርጎ ስለዚህ ለኢንተል የተደረገ ነው። በተለይ ወደ ትግራይ ስንመጣ ያሁኑ የመርሰት ስራ ማለት ነው።
ወደ አቶ ነብዩ ከማለፌ በፊት ባጭሩ በቀጥታ የሚመልሱት ጥያቄ አቶ ዮሐንስ፣ በመቶ ሺዎች ያሉት የታሰሩበት የስድስቱ መፈታት ከይስሙላ ያልፍም ብለዋል። በራሱ ግን እነኚህ ስድስት ሰዎች ቀደም እንዳሉት የእድሜና የጤና ሁኔታም ከግምት ገብቶ ከሆነ መፈታታቸው አዎንታዊ ገጽታ አለው ለርሶ?
አሁን እንደ እንትኑ ነው ማለት እኔ ደስ ይለኛል። ሰዎቹ መጀመሪያውን መታሰር ስላልነበረባቸው ሲፈቱ ደስ ይለኛል እንደ ሰው። ከፖለቲካ ጋር ከሰላም ጋር አያይዘህ ካየኸው ግን የእነሱ መፈታት አንድም እርምጃ ወደፊት አያስኬደም። ምክንያቱ ሲፈቱም ለይሁንታ ተብሎ እንኳን ለሰላም ብለን ነው የፈታናቸው የሚል የጠቅላይ አቃቤ ሕግ ጽሑፍ መስፈር ነበረበት። በህመም ምክንያት ነው የፈታናቸው አለ። በህመም ምክንያት የሚሰቃይ ደግሞ ግን በጣም ብዙ ሰው አለ፣ በአዲስ አበባም በሌላም በትግራይም እንዳለ ህዝቡ ማለት ነው።
መልካም አቶ ነብዩ፣ በቀጥታ ወደ እርስዎ ነው የምመጣው። በአጋርነት የመሰረታችሁት ቀደም ብለው የጠቀሱት ኖሞር በበኩሉ ይህን አስመልክቶ ከትላንት በስቴ ሐሙስና ትላንት አርብ መልሶ ባወጣው መግለጫ የሰፈሩ አንዳንድ ሀሳቦችን ልጥቀስና ይህንኑ መሰረት ያደረጉ ጥያቄዎችን ላስከትል። አንደኛ፣ የኢትዮጵያ መንግስት የወሰደውን እርምጃ በከፍተኛ ቅሬታና በቅርበት መከታተላችሁን በማረጋገጥ ተቃውሟችሁን በመግለጽ ነው የምትጀምሩት። ለዚህም ምክንያት ያላችኋቸውን ትዘረዝራላችሁ። የጦርነቱ አጥንጣኝና ዋናው ጠንሳሽ ናቸው ያላችኋቸውን የስልጣን ቅርበት ወይም ተጽዕኖ በመጠቀም እጅግ ከባድ ሙስና የፈጸሙ ዘውግን ወይም የብሔርን ማንነት መሰረት ያደረገ መንግስታዊ ስርዓት የቀረጹና በህዝቦች መካከል መከፋፈልና ጥርጣሬ እንዲፈጠር ያደረጉ በዚህ ሁሉ ውስጥ ዋናው ተዋናይ ነበረው ያላችኋቸውን ቀደም ብዬ ያነሷቸውን አንጋፋውን የህወሓት የቀድሞ መሪ ስብሐት ነጋን ከስር መለቀቅ አስመልክቶ ባሰማችሁ ተቃውሞ በሰላም ይሁን በይቅርታ ወይም በምህረት ስም ህዝብ ፍትህ እንዳያገኝ ያደረገ እርምጃ ነው ስትሉ ነው አጥብቃችሁ የተቃወማችሁት። በመግለጫችሁ በእንግሊዝኛ ከሰፈረው ሐሳባችሁ ዋና ዋና የሚባሉትን ነው የተካከስኩት። ቀደም ብሎ አቶ ዮሐንስም እንዳልተቀበሉት ተከታትለዋል። እናንተም በዚህ መልኩ በጠንካራ ተቃውሞ ነው የተቀበላችሁትና ቀደም ብዬ ካነሷቸው ሐሳቦች ተጨማሪ የሚነግሩን ካለ ምንድን ነው ለእናንተ መሰረታችሁ? ምንስ ነበር መሆን የነበረበት?
ትክክል ነው። የእኛ አቋም በአጠቃላይም የመላው የህዝቡ አቋም የምንፈልገው ሰላምንና ፍትህን ነው። ሰላምን ለማግኘት ደግሞ ፍትህን መተው የለብንም። ፍትህን ለማግኘት ደግሞ ሰላምን መተው የለብንም። ሰላምና ፍትህ አብረው የሚሄዱ ናቸው። እነዚህ ከእስር የተፈቱ ሰዎች የፖለቲካ እስረኞች አይደሉም። በሚሊዮን የሚቆጠሩ ህዝቦች በስቃይ የዳረጉ በተለይ በሰሜን ኢትዮጵያ እንደዚሁም አጠቃላይ ኢትዮጵያ የምትባለውን አገር እኛ ስልጣን ካልያዝን እናፈርሳታለን ብለው ከውጭ ወራሪ የበለጠ ወንጀልን የፈጸሙ ሰዎች እንደዚሁ በቀላሉ ፍትህ እድል ሳይሰጥ መፍታት፣ በተለይ ደግሞ በዚህ ጊዜ አሁን በሰሜን ኢትዮጵያ ነፃ የወጡትን ስናይ በአማራ ክልል በአፋር ክልል አንድ ሆስፒታል የተረፈ የለም። ሆነ ብለው ሆስፒታል ፋርማሲ ትምህርት ቤት እየደመሰሱ ህፃናቶችን እንደ ሂውማን ሺልድ እየተጠቀሙ በዓለም የሚዘገንን ድርጊት አድርገው ይሄን ቁስል ገና እያከምን እያለ በዛ መካከል እነዚህ ሰዎች ያለ ፍትህ ከስር ሲፈቱ በጣም በጣም ጉዳት ነው የሚያመጣው። እና ፍትህ ትከበር፣ ለሰላም ስንሰራ ፍትህን አሳልፈን መስጠት የለብንም ነው። በተለይ በዓለም ደረጃ የሚያስከስሱ ዋር ክራይም የጦር ወንጀሎችን የፈጸሙ ሰዎች፣ እነዚህ ጦርነት ምክንያት የሆኑ ሰዎች፣ አሁን ኢትዮጵያ ላለችበት ትልቅ አደጋ ያደረሱ ሰዎች ይህንን መስጠቱ ምናልባት የምዕራብ ዓለሙ በተለይ ዩናይትድ ስቴትስ የህወሓትን በቀኝ አዙር ስለሚደግፉ ከእሱ ጋር የተነካካ የተገናኘ ነገር ከሆነ ደግሞ የበለጠ ትልቅ ስህተት እንደሆነ ነው ለመናገር የፈለግነው። ምክንያቱም ኢትዮጵያ አሁን ድል ላይ ነው ያለችው። ኢትዮጵያ ህዝቡ አንድ ላይ ነው። እንኳን ኢትዮጵያ አፍሪካ በሙሉ አንድ ላይ ሆኖ በፓን አፍሪካኒዝም ከኢትዮጵያ የቆመበት ጊዜ ነው። በዚህ ሰዓት ላይ ፍትህን አሳልፈን መስጠት የለብንም። ሰላምን ፍትህም በአንድነት ላይ ይመጣሉ ብለን እናምናለን።
መልካም። ምን መደረግ አለበት የሚለውን ለጊዜው ወደ ኋላ ላቆየው። ሌላውን ሰሞንኛ ክንውን የጦርነቱን አካሄድ በመገምገምም አቶ ነብዩ ጀመር አድርገውታል። የኢትዮጵያ መንግስት ከባይደን አስተዳደር ጋር የያዘውን ንግግር በጥንቃቄ መከታተላችሁን ቀደም ብዬ ባነሳሁት ጋዜጣዊ መግለጫችሁ ላይ ጠቅሳችሁ ቀደም ሲል በኢትዮጵያ ላይ ብርቱ ጫና እያደረገች ነው በሚል የምትወነጅሏት ዩናይትድ ስቴትስ አሁን እንደ ቀድሞ ያን ያን ጫና መግፋት ከምትችልበት ቦታ አይደለችም። በመሆኑም ኢትዮጵያ ተገቢ ያልሆነ ላላችሁትና ጥቅሟንም የሚያሳጣ ፍትህ የሚነፈግበት ስምምነት ማድረግ የለባትም ስትሉ አጥብቃችሁ ትሞግታላችሁ። አንዳንዶች እንደሚሉት ምንም እንኳን ባይስማሙበት የተሻለ ሁኔታ ለመፍጠር እንደ አንድ መልካም ጅምር ለምን አይታይም ይላሉ። ያን ተቃርኖ እንዲመልሱልኝ ነው አቶ ነብዩ።
ይሄ የአሜሪካ ፕሬዚዳንት ኢትዮጵያን ጠቅላይ ሚኒስትር ደውሎ ማናገራቸው ጥሩ ጅማሬ ነው። ይሄም በኖ ሞር እንቅስቃሴ መሰረት አሜሪካ ኢትዮጵያን ታክብር፣ የኢትዮጵያን በዲሞክራሲ የተመረጠ መንግስት ታክብር፣ አጉል የሆነ ጣልቃ ገብነት ይቅር በሚል ነው። ከሰላሳ ከተማ በላይ በአንድ ቀን ሰልፍ ተደርጎ እስካሁን ይህን ያህል ፕሬሽር የተደረገው። ነገር ግን ኬንያን እየደወሉ ነበር የሚያናገሩ ስለ ኢትዮጵያ ጉዳይ። አሁን ቀጥታ ኢትዮጵያ ጋር ኢንጌጅድ መሆን ማናገር ጀምሯል። ይህ ማለት ደግሞ እጅ መጠምዘዙ የኢትዮጵያውያንን መንቀፍ መዝለፍ ከሆነ ጠቀሜታ የለውም። በዚህም አኳያ የኢትዮጵያ መንግስት እንደዚህ አይነቶቹን የኢምፔሪያሊስት አስተሳሰቦች የሚያዝናና ከሆነ ህዝብን ይበድላል። አሁን ለምሳሌ የበፊቱ የአፍሪካ ቀንድ ኤንቮይ ሰልፍመን ከስራቸው ለቀዋል። አዲስ የመጡት አምባሳደር ማክሰኞ ናሮ ወደ ኢትዮጵያ ይሄዳሉ ከምክትል ሚኒስትር ጋር። በዚህ ግን ለምሳሌ አራት አምስት ጥያቄዎች ለኢትዮጵያ መንግስት ያቀረቡት አለ። በሙሉ ኢትዮጵያ መንግስት ላይ ነው ያለው ጫና። አንድ ነገር ህወሓት እንደዚህ አድርግ ብለው የጠየቁት ነገር የለም። የአውሮፕላን መደብደብ ይቁም፣ እንደዚህ ይሁን፣ ቤሲክሊ ምንም ነገር አትስሩ፣ ህወሓትን መልሰው ይነሳ አይነት አነጋገር ነው ያለው። ይሄ ደግሞ በጣም አደገኛ ነው።
መልካም።
እንደዚህ አይነት አሰራር በሊቢያ ሲሰሩት፣ በሲሪያ ሲሰሩት፣ በተለያየ አገር እየሰሩ አገር ሲያፈርሱበት ስላየን አሜሪካ ዜግነት ያለን እዚህ በመላ ዓለምም ያለን በሙሉ እንደዚህ አይነት ክፉ ድርጊት በጥቁር ህዝብ ላይ በአፍሪካ ላይ ሲደረግ አናይም፣ በኢትዮጵያም እንዲደገም አንፈቅድም።
መልካም።
ያ ሰዩ
አቶ ነብዩ፣ ምን አይነት የስምምነት ጥረት ያስፈልጋል ወይም ጥሩ ነው የምትሉትን ኋላ ላይ እንመለስበታለን። አሁን አቶ ዮሐንስ የሚሆነውን ተከታይ ጥያቄ ላንሳ። አቶ ዮሐንስ፣ ዩናይትድ ስቴትስ በኢትዮጵያ ላይ ጫና ታደርጋለች የሚለውን አስተሳሰብ ከዚህ ቀደም እንደማትቀበሉ ገልጻችኋል። ተገቢ ግፊት አድርጋችሁ ነው የምታዩት። በአንጻሩ በሳምንቱ መጀመሪያ ፕሬዚዳንት ጆ ባይደን ጠቅላይ ሚኒስትር አብይ አህመድን ማነጋገራቸው፣ ቀደም ብዬ በጠቀስኩት ይፋ በተደረገው የአስተዳደሩ ወይም የዋይት ሀውስ ከፍተኛ ባለስልጣን ለጋዜጦች በወጣው መግለጫም ፕሬዚዳንት ባይደን የተናገሩት በአዎንታዊ የተወሰዱ ድርጊቶችንም ተከታትለዋል። የእናንተስ ምላሽ ምንድን ነው? እንዴት ተመለከታችሁት?
በጣም ጥሩ። ሁለት ነገር ላስቸግረህ ነው። ወደ ቅድም የተነሱ በጣም አድረስ መደረግ ስላለባቸው
ካቀረብኩሎ ጥያቄ በፊት የሚሰጥን አስተያየት ግን ባጭሩ ያደርጉልኝ። ለአቶ ነብዩም ተመሳሳይ እድል እሰጣለሁ። ይቀጥሉ።
ትግራይ ላይ ከጥቅምት እስከ ሰኔ ድረስ የተደረገው አሁንም በምዕራብ ትግራይ የሚደረገው እልቂት ነው፣ ጄኖሳይድ ነው የተፈጸመው ትግራይ ላይ። ማለት የትምህርት ቤት መፍረሱ የሆስፒታል መፍረሱ እነዚህ በሁለተኛ ደረጃ የምንወስዳቸው ናቸው። ለኛ ትግራይ ላይ የተደረገው የቀረ የለም። ኤምኤስኤፍ 87% ትግራይ ውስጥ ያለ ክሊኒክና ሆስፒታል አውድ መውጣል ብለዋል። የኤርትራና የኢትዮጵያ ወታደሮች አማራ ኃይሎች እንደዚህ ግን እሱ ከሞተው ሰው ጋር ከተፈጸመው ጀኖሳይድ ጋር ስናስተያየው በሁለተኛ ደረጃ ላይ የሚቀመጥ ነው። ለኛ ትግራይ ላይ ጀኖሳይድ ተፈጽሟል። አሁን ልክ የዛኛው ትግራይ ላይ የተፈጸመ ያልተፈጸመን ተረክ በአማራ ወይም ደግሞ በአፋር በመፍጠር ፖሲቲቭ ባላንስ ለመፍጠር የሚደረገው ነገር ትክክል አይመስለኝ። ቢሆንም እንኳ ግን አርጊመንቱ ጋር ላያይዘው ብዬ ነው። አሁን አቦይ ስብሐት የተያዙት የትግራይ ወታደሮች የትግራይ ኃይል ከትግራይ ወጥቶ አፋርና አማራ ሳይሄድ ነው የታሰሩት። እነሱ የቱ ጋር ሆነው ትእዛዝ ሰጥቶ ነው እንደሚፈጽመዋል ተብሎ ወደ ክስ የሚቀርበው አነጋጋሪ ሊሆን ይችላል። ወይም ደግሞ ለአድማጮችን ስልጣን ፈልገው ነው የሚለው ነገር አይ ቲንክ ብዙም ውሃ እንዲቋጥር አይመስለኝም። ምክንያቱ መጀመሪያውኑ ስልጣን አንፈልግም ብለው ወደ ትግራይ ሄደው ስለነበረ ማለት ነው። አሁን የተነሳው ላይ ከአሜሪካ ጋር የተደረገው አሜሪካ እስካሁን እያደረጉ ያሉት ኢንፋክት ያላደረጉት ነገርም ስላለ አነሳለሁ። እያደረጉ ያሉት ትግራይ ውስጥ የኢትዮጵያ መንግስት ህዝብ እንደ ህዝብ ረሃብን በሽታን እንደ ጦር መሳሪያ ተጠቅሞ እየገደለ ስለሆነ ይህንን ያቁም ነው እያሉ ያሉት። መድኃኒት እንዳይገባ እህል እንዳይገባ ከልክሎ ሰው እየገደለ ስለሆነ ይህንን ያቁም ነው እያሉ ያሉት። ይሄ በምንም መልኩ እጅ ማስገባት ወይም ደግሞ ጣልቃ ገብነት ብለን ብንወስደው የምንችል አይመስለኝም። ኢንፋክት ከዚህ በላይ ማድረግ የነበረባቸው አሜሪካም ሌሎቹም የምዕራባውያኑ ሰው ሰብአዊ እርዳታ እየጠየቀ ሰው መድኃኒት እየጠየቀ በራሱ የራሴ በሚለው መንግስት ተዘግቶበት እንዲሞት ተፈርዶበት ሲያበቃ ማድረግ የለብህም ብለው ከዚህ በላይ ጫና ማድረግ ሲገባቸው በንግግር ላይ ብቻ የታጠረ በእርግጥ የአሜሪካው ለየት ያለ ነው። ከንግግር ታልፎ ወደ ተግባርም ገብቷል። ከአገዋ ማውጣት፣ ከሚሊኒየም ኮርፖሬሽን ማገድ የመሳሰሉትን እርምጃዎች እየተወሰደ ነው። ከዛ በላይ ግን መሄድ ይቻል ነበር፣ ምክንያቱም ሰው እየሞተ ስለሆነ። ሁለተኛው ለእኔ የማየው የፕሬዚዳንት ባይደን ከዶክተር አብይ ጋር መነጋገር የመጨረሻው ማስጠንቀቂያ ነው ነው የምወስደው። እኔ ደግሞ መጀመሪያ በውጭ ጉዳይ ሚኒስትራቸው ከዛ በልዩ ልዑኮቻቸው አነጋግረው አልሆን ሲላቸው ራሳቸው ያናግራሉ። ከዚህ በላይ እርምጃ ካልወሰዱ የኢትዮጵያ አካላት አሜሪካም ለተሻለ እርምጃ እንዲያዘጋጃት ያደረገችው መንግድነት አለኝ። እንደተባለው ልዩ ልዑኩ 17 ጀምሮ በሚያደርጉት ጊዜ ደግሞ የሚያደርጉትን እናያለን ማለት ነው።
ባጭሩ የሚመልሱት ተከታይ ጥያቄ ላንሳለት ወደ አቶ ነብዩ ፈጥኜ መሄድ አለብኝ።
ስለ ጀነሳይድ
አቶ ነብዩ አቶ ዮሐንስ ተከታዩን ጥያቄ ይመልሱና ለርሶም ተጨማሪ ድል ሰጥቶታለሁ። አቶ ዮሐንስ በአቶ ነብዩም በሌሎች የናቶ ነብዩን አይነት ሐሳብ በሚያራምዱ የዩናይትድ ስቴትስ አቋም የኢትዮጵያን ሉዓላዊነት የተጋፋ ለአንድ ወገን ያጋደለ ነው፣ ዩናይትድ ስቴትስ ተገቢ ያልሆነ ግፊት ነው ስታደርግ የነበረው እንቃወመዋለን ነው የሚሉት። ምንድነው አስተያየቶ?
አይ እንደውም በኔ እይታ አሉላ የአሜሪካ አካሄድ አይናፋር ነው። በኔ እይታ የትግራይ ኃይሎች ከትግራይ ወጥተው ደብረ ብርሃን አርማ በር አካባቢ ሲደርሱ በግልጽ ወጥተው ነው አዲስ አበባ እንድትገቡ አንፈልግም መመለስ አለባችሁ ያሉ። ጣልቃ መግባት ከሆነ ከዚህ በላይ ጣልቃ መግባት የለም። የውስጥ ጦርነት ከሆነ ድረስ አዲስ አበባ መግባት የለባችሁም ብሎ አቋም ይዞ ነው የቆሙት። ከዛ በኋላ ልክ የትግራይ አዲስ አበባ አትልሙ እንዳሉት ግን ኤርትራን መውጣት አለበት፣ የአማራ ኃይሎችም ከምዕራብ ትግራይ መውጣት አለበት የሚለውን ሀሳብ እያቀረቡ ነበር። ምክንያቱ አግባብ ስላልሆነ ማለት ነው።
አቶ ነብዩ እድሉን ለእርስዎ ልስጥ።
እሺ፣ አሁን ወንድሜ አቶ ዮሐንስ አሜሪካ ለዛ አባ ስራ ነው የምትሰሩት ያሉት፣ አንደኛ አቶ ጌታቸው ረዳ ራሱ አሜሪካ አዲስ አበባ ግቡ ብሎ ተናግሯል። ሁለተኛ የዙም ሚቲንጎች ሊክ ያደረጉ የአሜሪካ የባይደን የኦባማ አምባሳደሮች የመንግስት ግልበጣ ሲያሴሩ ሊክ የሆነ ቪዲዮ አይተናል። ከዛ በተጨማሪ ከዘጠኝ በላይ የሆኑ አካሎች በዋሽንግተን ዲሲ ፕሬስ ተሸጋጋሪ መንግስት ልናቋቁም ነው፣ አዲስ አበባ በሶስት ቀኑ ልንገባ የተባለ የአሜሪካ መንግስት ከነ ሚዲያው እያጨበጨበ ሲደረግ ስላየን እንደዚህ አይነት ቀን እንደው አያስኬድም። ወደ ጀነሳይዱ ሊሄድና ህወሀት በስልጣን ላይ በነበረበት ጊዜ አንድ ጊዜ የውጭ ኢንቨስቲጌሽን አስገብቶ ፈቅዶም አያውቅም በዩናይትድ ኔሽንስ። በአሁኑ ጊዜ የዩናይትድ ኔሽንስ ራፖርተር ሂውማን ራይትስ ራፖርተር ኢንዲፐንደንት የሆነ ነፃ የሆነ ኢንቨስቲጌሽን በትግራይ ተደርጎ ጀነሳይድ የሚባል ሬፕ አዘ ዌፐን የሚባል እንደሌለ ትልቅ ሪፖርት ቀርቧል። ይሄም ደግሞ በፊት የነበረውን ጀነሳይድ የሚል የፒአር ካምፓኝ ውድቅ እንዲሆን አድርጎታል። ሌላው ባደረግነው ጥናት መሰረት ይሄ ጦርነት በኖቬምበር 3/2020 በተጀመረ በ24 ሰዓት ውስጥ ነው ዲጂታል ወያኔ የሚባለው ሃሽታግ ትግራይ ጀነሳይድ ብለው ይህንን እንቅስቃሴ የጀመሩት። ናው ጀነሳይድ አለ ከተባለ ጀነሳይድ የተፈጠረው በማይካድራ ነው። እሱንም ያደረጉት ቲፒኤልኤፎች ናቸው። ጀነሳይድ አለ ከተባለ በጋልኮማ በአፋር 300 ሰው በአንድ ቀን ሲገደል 100 ህጻናቶች ከዛ ውስጥ በደሴ 100 ወጣቶች ተሰብስበው ሲጨፈጨፉ ሲገደሉ በየቦታው ጀነሳይድ ተፈጽሟል። ስለዚህ ይሄ በህወሓትና በህወሓት አጋዦች በኩል ራሱ እየገደለ እንደተገዳይ ራሱ እየዘረፈ እንደተዘረፈ ራሱ እየጠፈጠፈ አልቅሱልኝ የሚል ድምጽ ተቀባይነት የለው። ይሄን ነው አሁን እየተጋለጠ ያለው። ጀነሳይድ የሚለውን በመጠቀም የውጪ የአሜሪካ ኢንተርቬንሽን በሊቢያና በሶሪያ በኢራቅ እንደተደረገው አይነት ኢንተርቬንሽን ለማድረግ የሚደረጉ እንቅስቃሴዎች የኢትዮጵያ ህዝብ ብቻ ሳይሆን የአፍሪካ ህዝብ በሙሉ አይቶት በቃኝ ነው ሞር ብሎ ተነስቶ በዓለም የጮኸው በዚህ ነው። ይሄም እንዲደረግ አንፈቅድም፣ ሊሆንም አይችልም። ይሄ እንዲሰመርበት ፈልጋለሁ። አመሰግናለሁ።
አድማጮች፣ ክርክሩ አልተቋጨም። በሌሎች በርካታ አነጋጋሪ ርዕሰ ጉዳዮች ዙሪያ ሁለቱ ተከራካሪዎች ያደረጉትን ክርክር ቀሪ ክፍል በመጪው ሳምንት ዝግጅቶቻችን እናቀርባለን። ተከታተሉ። ለአሁኑ ግን እንግዶቻችንን አቶ ዮሐንስ አብርሃንና አቶ ነብዩ አስፋውን ለጊዜያቸው አመሰግናለሁ። ጊዜ ይስጥልኝ።
አሉላና እንግዶቹን እናመሰግናለን። ቀሪውን ዝግጅት ሰሞኑን ይዘን እንመለሳለን። በተጨማሪም በዌብሳይታችንና በፌስቡክ ገጻችን ላይ መከታተል ትችላላችሁ። አሁን ወደ ተከታዩ ዘገባ እንለፍ። በኢትዮጵያ ባለፉት 3 አመታት በተለያዩ ቦታዎች በተከሰቱ ግጭቶች ምክንያት ብዙ ሰዎች ከመኖሪያ ቀያቸው ተፈናቅለው መጠለያ ጣቢያዎች ውስጥ ይገኛሉ። መፈናቀሎችም በሴቶችና ህጻናት ላይ ከፍተኛ የሆነ አካላዊና ስነ ልቦናዊ ችግሮችን እንዲጋፈጡ አድርጓቸዋል። ኤደን ገረመው በአሁኑ ሰዓት ከመኖሪያ ቀያቸው የተፈናቀሉ 2 እናቶችን አነጋግራ ተከታዩን አሰናድታለች።
ልጆቼ በጣም በቃ ቁጡ ነዋል። ይነጫነጫሉ፣ ያለቅታሉ። ቤት ሲቀየርባቸው ህጻናቶች ናቸው እና ምኝታም ሲቀየርባቸው የለመዱትን ምኝታ የለመዱትን ቤት የለመዱትን ሳቅ ሲያጡ ምን እንደምንደረግ ራሱ ግራ ይገባናል። የደረሰብን የሞራል ውድቀት እንደዚህ በቃላት ልገልጸው የምችለው አይደለም። ባለቤቴ ሰርቶ መግባት የለመደ መስራትን የለመደ ልጆቼን ያስተምራለሁ ብዬ ቤታችን ጥሩ ደስታ ሳቅ የነበረ ቤታችን አሁን ያለንበት ቦታ ሰዎቹ ሁላ እስከመረበሽ ይረብሻቸው ይሆን ብለን እንጨነቃለን። እኛ ማልቀስ መጨነቅ ነው በቃ ሁሌ።
ወይዘሮ ቅድስት ጌታቸው ይሰኛሉ። 2 ህጻናት ልጆቻቸውን ይዘው በሰሜን ኢትዮጵያ የጀመረው ጦርነት እየተንሰራፋ ሲመጣ በድንገት ብድግ ብለው መሸሻቸውን ይናገራሉ። አዲስ አበባ ዘመድ ቤት ከባለቤታቸውና ከልጆቻቸው ጋር በርፉም ከፍተኛ የሆነ ጭንቀት አጋጥሟቸዋል። በተለይም ደግሞ የልጆቻቸው ቤተሰብ መናፈቅ እንዲሁም ከትምህርት ገበታ መራቅም ያሳስባቸዋል።
ልጄ ከመስክቦ ዩኒፎርም አስተፍቼ ምን ብዬ በቃ ልጄ ሊጀምርልኛው ብዬ ትምህርት ቤት በተስፋ እየጓጓሁበት እየጠበቅኩበት መቼ ነው ትምህርት ቤት የሚከፈተው ጊዜ እየጓጓሁበት ሰዓት ላይ ነው ወተር የመጣ ነው። ወንድ ልጅ በጣም ይላል እናቴ ናፈቀች ማመጋኝ እንደምንድ ይለኛል። እንሄዳለን ፎቶ ስልክ ላይ ያየ ይመስቃል እና ቤታችን በተን የመጣ ነው ምንቀረ ይዛ የኖራል ነገራት አይኖራል ቤተቤታችን ምን አይኖር ምን የምናውቀው ነገር የለም። በቃ
የተለያዩ ጥናቶች ሴት ተፈናቃዮች ስለ ቤተሰቦቻቸው ብቻ ሳይሆን ስለ ማህበራዊ መስተጋብሮችና ትስስሮች እንደሚጨነቁ ይጠቁማሉ። ወይዘሮ ቅድስትንም የሚያሳስቧቸው ጉዳዮች ታዲያ በተጠቀሱት ብቻ አያበቁም። እሳቸውም አሁን ባረፉበት ቤት ውስጥ ሰዎችን አስቸግረን ይሆን ወይ፣ በቀጣይስ እንዴት እንኖራለንና ቀድሞ ከቀያቸው ለቀው መውጣት ያልቻሉ ቤተሰቦችስ እንዴት ይሆኑ የሚለው ሁሉ የጭንቀታቸው ምክንያት ነው።
መጣን ቢስተጋራን ካረፍን በኋላ የቤተሰቦቻችንን ድምፅ እንኳን መስማት አልቻለም። እኔ ላይ እንደወደቁ እንዴት እንደሆኑ ይኑሩ አይኖቱ ምንም የምናውቀው ነገር የለም። የቤተሰቦቻችንን ነገር እና ልጆቻችንንም እዚያው ያለ ነው። እዚህ እንዴት ሁነን የምንመለሰው? ምንድንስ ነው የምናደርገው? ቤተሰብ ጋር እስከመቼ ነው የምንቀመጠው? የቤተሰብ ሰው ስራሳኒ ሳይኖረን ልጅ ዘንድ ሰብ ላይ እንደገና ሌላ ጫና መጣት ከባድ የሆነ ሁኔታ ላይ ያለ ነው እና ልጆቼ ምንም እንደማደርጋቸው ሁላ ግራ ይገባኛል። አንዳንድ ቀን ቁጭ ብዬ ሳስበው ይጨንቀኛል። ይህን የምንቆያምን ብለን ያሰብነው ነገር የለም የተደገፈበት ነገር የለም። እንደዚህ አይነት ነገር ይመጣብናል ብለን ማንጣበት ማንገባበት አገር እዚህ ሀገር አናውቀውም። ብዙ ወጥ መውጣት መግባት ከባድ ነው። እየሆነብን ያለው ህይወት በጣም እየከበደን ያለው ያንንም ጨርሰናል። ደሞዝም ምንምንም አዲስ አበባ ኑሮ ውድነት ኑሮ በጣም ከባድ ነው። አዲስ አበባ ልጅ ይዘን ሁለት ልጅ ዙሪያው ለልጅ ቀጥራለ ወተካለ ምን አለ ከባድ ነው እየሆነብን ያለ ነው እና ሰውን በጣም እያስቸገረ እንደሆነ እየገባን ስለሆነ በጣም እየተሳቀቅን ነው ያለ ነው።
ልክ እንደሳቸው ሁሉ በተመሳሳይ ሁኔታ ውስጥ ያሉትና ችግራቸውን ያጋሩን እናት ደግሞ ወይዘሮ መንበረ አስማማው ናቸው። ወይዘሮ መንበረ የሁለት ልጆች እናት ሲሆኑ ልጆቻቸው በአስራዎቹ ማገባደጃ እድሜ ላይ የሚገኙ ናቸው። ልጆቼ ስለ ስራና ስለ ትዳር በማሰቢያ ጊዜያቸው ግራ መጋባታቸውና ተስፋ የሚያስቆርጥ ሁኔታ ውስጥ መሆናቸው ያሳስበኛል ይላሉ።
ምንም ዘና ልጣም እንደ በጫማ በነጠላ ጫማ ነው ዝንብዬ ልጆች እንደዘጣ ተነሰነ ሲሉኝ መጥቼ ልየጣሁኝ ዘ በጣም ከባድ ነው። ልጆቹ ስሜታቸው በጣም እንደው ሞራል አሁን ጊዜ ዩኒቨርሲቲ ተርኮዝማ ዩኒቨርሲቲ ነው መጥተው ቁጭ አለ። በቃ አሁን ስራ መፈለግ ያቸውም ባያቸው ሰዓት ነበረ። ግን በጣም ሞራላቸው እየተለካ ነው። በቃ ልጆቹም ችግር ነው። በቃ ያዝናሉ በጣም። ይህን ሰው እንደዚህ አይነት በመስድል መፈጠሩ በጣም ያዝናሉ።
ወይዘሮ መንበረ ራስን ችሎ ከመኖር ወደ ተረጅነት መውረዳቸው፣ በእድሜ ዘመናቸው ያፈሩትን አለኝ የሚሉትን ጥሪት ጥለው መምጣታቸውና በተለይም ወደፊት የሚሆነውን ነገር ደግሞ በእርግጠኝነት አለማወቃቸው የሚያሳስባቸው ሲሆን ከዚህ በተጨማሪም በአሁን ሰዓት የቀሪ ወገኖቻቸው ደህንነትም ያስጨንቀኛል ይላሉ።
አሁን ስልክም አልሰራም። ማንኖር ማንኞት ማን እንደዛ የሰማነው ነገር የለም። በቃ የቀሩ ልጆች አሉ፣ እዛ ሁለት ልጆች አሉ፣ የኢንሲስ ልጆች አሉ። ይህን የሚወጣው ሁለቱ እዛ ቀርተዋል። እንደሆን እንደተፈጠረ አናውቅም። እግዚአብሔር ነው የሚያውቀው።
ወይዘሮ መንበረና ወይዘሮ ቅድስት በግለሰቦች ልገሳ ምግብና መሰረታዊ ቁሳቁሶች ቢሟልላቸውም ነገር ግን መንግስት ተገቢውን ድጋፍ እንዳላደረገላቸው በመግለጽ በተለይም ለእናቶች ትኩረት ሊደረግ ይገባል ሲሉ ጥሪ ያቀረቡ ሲሆን የአሜሪካ ድምጽ ከዚህ ቀደም በተመሳሳይ ጉዳይ ላይ የጋበዛቸው የኢትዮጵያ የሕግ ባለሙያ ሴቶች ማህበር ዳይሬክተር ሌንሳ ቪየናም ሁሌም ቢሆን በግጭት ወቅት ሴቶች ለተለያዩ አካላዊና ስነ ልቦናዊ ጥቃቶች ተጋላጭ በመሆናቸው ትኩረት ሊደረግ ይገባል በማለት አሳስበው ነበር።
ዓለም አቀፍ ቢሆን በተለያዩ ጊዜ ቦታዎች ላይ በሚፈጠሩ የግጭት ወይም ከፍተኛ የሆነውን እዳ የሚከፍሉት ሴቶችና ህጻናት እንዲሁም አረጋውያንና አካል ጉዳተኞች እንደሆነ የታወቀ ነውና ሰፖርቶችን መስጠት ያው መንግስት ዜጎችን የመጠበቅ ትልቅ ኃላፊነት አለበት ብዬ ነው የማስበው። ይሄ የመንግስት ስፔሲፊክ ስራ ነው። በሚያደርጋቸው ማናቸውም የሆኑ እንቅስቃሴዎች በመጀመሪያ ትኩረት መስጠት ያለበት ለዜጎቹ ጥበቃ ማድረግ ላይ ነው ብዬ ነው የማስበው። ለዜጎች ጥበቃ በሚያደርግበት ደግሞ ይበልጥ ተጋላጭ የሆኑትን የማህበረሰብ ክፍሎችን ማስፈን ተገቢ ነው ብዬ አስባለሁ። ኮስ እየተደረጉ ነው፣ ግን ያው በደንብ መጠናከር አለባቸው ብዬ አስባለሁ።
በግጭትና በጦርነት ውስጥ የሚያልፉ ሴቶች ከምግብና ከመጠለያ እንዲሁም ከደህንነታቸው በተጨማሪም እነዚህ ሁኔታዎች የሚያስከትሏቸው የስነ ልቦና ጫናዎችም ትኩረት ሊደረግባቸው እንደሚገባ የስነ አእምሮና የስነ ልቦና ባለሙያዎች ይናገራሉ። በአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
እያደመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አምሃሪክ ላይ ስርጭታችን በቀጥታ እየተላለፈ ይገኛል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን። ኢንስታግራም እና ዩቲዩብ ላይም አለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው የስልክ መስመራችን 202 205 9942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ መተከረጸው መመሪያ መሰረት አኑሩ ወይም horn@news.com ላይ ኢሜል አድርጉልን። ያስተናግድኳችሁ ያለሁት ጽዮን ግርማ ነኝ። በመቀጠል የምናስተዋውቃችሁ እንግዳችን ቋንቋ በህዝቦች መካከል የተዘረጋ ድልድይ እንደሆነ ያምናሉ። ይህንን ለመደገፍ በማሰብ ደግሞ ከቋንቋ ጋር የተያያዙ ስራዎችን ለአመታት ሲያከናውኑ ቆይተዋል። የቅርብ ጊዜ እንቅስቃሴያቸው ማህበራዊ መገናኛዎችን ለቋንቋ ማስተማሪያነት ለመዋል ያለመ ነው። ያነጋገራቸው ሀብታሙ ስዩም ነው። እንግዳው ራሳቸውን ከሚያስተዋውቁበት ይጀምራሉ።
ሙሉ ስሜ አምላኩ ቢክስ ሸቴ ይባላል። በስልጠና የእንግሊዝኛ መምህር ነበርኩኝ። በአዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪ በውጭ ቋንቋዎች እና ስነ ጽሁፍ፣ እንዲሁም የሁለተኛ ዲግሪ እንግሊዝኛን እንደ ሁለተኛ ቋንቋ ማስተማር ወይም ቲቺንግ እንግሊዝ አዝ ፎሬን ላንጉጅ የሚሉ ዲግሪዎችን ሰርቻለሁ። ከዛ በእንግሊዝኛ አስተማሪነት ለብዙ ጊዜ አገልግዬ ነበር። የእንግሊዝኛ አስተማሪነቱን ስተወው ወደ ትራንስሌሽን ነው የዞርኩት። ያው አሁንም እየሰራሁ ነው ያለሁት።
ዛሬ አገናኘን ማህበራዊ መገናኛዎችን በመጠቀም የሚሰጡት ቋንቋን የማስተማር አገልግሎት ይሁን እንጂ በተለይ ከትርጉም ስራ ጋር በተገናኘ አመታትን የተሻገረ ልምድ አለውት። ካባ የተሰኘ ተቋሙ እንደ መሪ ቃል የተጠቀመውን ሀረግ ግርድፍ ትርጉም ላንሳ ዚጋ ልምድ ያሰላል ቋንቋዎች ድልድይ ይሆኑናል ይላል። ይህ ሀረግ እንዲስተላለፍ የፈለጉት መልእክት ምንድን ነው?
አብዛኛውን የህይወታችን ስሪት ልምድ ነው ብዬ አምናለሁ። እና አንድ ነገር ደጋግመን በሰራ ነው ቁጥር በዛ ላይ የተካንን ሆናለን። እና ልምድ ያሰላል ስል ደጋግመን የምንሰራውን ነገር እየወደድ ነው የምንሰራውን ነገር የተሻለ እንሰራዋለን፣ እየሰላ ይሄዳል። ቋንቋ ድልድይ ነው ስል ደግሞ ከምንም በላይ እኔ ቋንቋ አድናቂ ነኝ። ሙያዬ ቋንቋ ስለሆነ ብቻ ሳይሆን ሁሉ ነገሩን ስንመለከተው የሰው ልጅ ዋና መገለጫ ዋና መሳሪያ ነው። ለመግባቢያነት አልፎ ማንነትን የሚወስን ነው። በቋንቋ ምክንያት ነው በዓለም ላይ የሚመጡ ልዩነቶችን እየተፈጠሩ ያሉት። አንድ ሰው የኔን ቋንቋ ሲናገር ከምንም በላይ እጆቼን ዘርግቼ ቀበለዋለሁ። በማላውቀው ቋንቋ ሲናገር ግን ጥርጣሬ ወይም ስጋት ነው የሚያድርብኝና ቋንቋ ድልድይ ነው። እንግሊዝኛ በመቻላችን ነው እዚህ ሀገር መተን እዚህ ሀገር የምንሰራው። እንግሊዝኛ ባንችል ይህን ያክል ጉዞ መጓዝ አንችልም እና ቋንቋ ድልድይ ነው። ትርጉም ስራ የምንሰራ ደግሞ የድልድዩ ገንቢዎች ነን።
ከዚህ ቀደም ለውጭ ሀገራት ሰዎች የሚሆኑ አጫጭር የቋንቋ ማስተማሪያዎችንና ለህጻናት የሚሆኑ ታሪኮችንም አሳትመዋል። እነዚህም መጽሐፍት ማዘጋጀት ከሌሎች መጽሐፍት የተለየ የሚጠይቀው የዝግጅት ጥንቃቄ አለው ወይ? የዝግጅት ሂደቱስ ምን ይመስላል?
ዘርስልኝ ስላነሳኸው ሁለቱ የተለያዩ መጽሐፍቶች ናቸው። አንደኛው በግሌ የሰራሁት ነቢያ ላይ ያለው አማርኛን እንደ ውጭ ቋንቋ የውጭ ዜጎች እንዲማሩት እንደገና ቅድም እንዳልኩት በዚህ ሀገር አዶፕት ተደርገው ከሀገራቸው ከቤተሰቦቻቸው ርቀው ያሉ ቋንቋቸውን እንዲማሩ ወይም ደግሞ የኢትዮጵያን የሆነ ነገርን እንዲማሩ የሚረዳ አማርኛ መማሪያ መጽሐፍ ሲሆን አማሪክ ፎር ፎሬነርስ አንድ ኢትዮጵያን ዳያስፖራ ብዬ መግቢያው በእንግሊዝኛ ልክ አስተማሪው በእንግሊዝኛ እንደሚያብራራ ሆኖ አማርኛ ቀስ በቀስ እየጨመረ መሄድ፣ መጀመሪያው አካባቢ በብዛት በእንግሊዝኛ እየገለጸ ከዛ ወደ መሃል እያወቁ እየገባቸው ሲሄድ አማርኛ እየበዛ መሄድ የተለየ መጽሐፍ ነው። እሱ amazon.com ላይ ይገኛል። እዚህ ኮሎራዶ ውስጥ ደግሞ በሀበሻ ስቶሮች ውስጥም አለ። ሁለተኛው ደግሞ በበጎ ፈቃድ የምሰራው ነው። ምንም የሚከፈለኝ አይደለም። ሁለተኛው Open Hearts Big Dreams የሚባል ተቀማጭነቱን እዚህ አሜሪካ ያደረገ የበጎ አድራጎት ድርጅት የልጆችን መጽሐፍ በእንግሊዝኛና በአማርኛ በእንግሊዝኛና በኦሮምኛ በእንግሊዝኛና በትግርኛ እንዲሁም በሌሎች የኢትዮጵያ ቋንቋዎች ባይሊንጓል አድርገው እያሳተመ ወደ ኢትዮጵያ ያሰራጫል። ለዛ ከ2017 ጀምሮ እስካሁን ድረስ ከመቶ መጽሐፍት በላይ አሳትመዋል። ከነዛ ውስጥ ያው ሌሎች ትራንስሌተሮችም ሌሎች ተርጓሚዎችም አሉ። ሲጀምሩ ጀምሮ አብሬ ነበርኩኝ። ሌሎችንም የትግርኛ የኦሮምኛም ተርጓሚዎች እንዲያገኙ አድርጌ በበጎ ፈቃድ የምሰራው ነው ያኔ ሁለተኛው የመጽሐፍት አይነት።
በቅርቡ ደግሞ ማህበራዊ መገናኛዎችን በመጠቀም የቋንቋ ትምህርት የሚሰጥ አገልግሎት ጀምሯል። ይህን አገልግሎት ለመጀመር ምን አነሳሳዎት?
ሁለት ነገሮች ናቸው። የመጀመሪያው ቅድም እንዳልኩት አማርኛ ኢትዮጵያን ጀምሮ አስተምር ነበር። ለምሳሌ ለቮለንቲርስ የኮሪያን የእርዳታ ድርጅት ሰራተኞች ኮይካ የሚባል ድርጅት ኮሪያውያንን ወደ ኢትዮጵያ ሲያመጣ፣ አሜሪካውያን ብሪቲሽዎች ወደ ኢትዮጵያ ሲመጡ ቋንቋውን በተወሰነ ደረጃ ለመማር ይፈልጋሉ እና እዛ ጀምሮ አስተምር ነበር። ከዛ በኋላም እንዲሁ በተለያዩ አጋጣሚዎች አስተምር ነበርና ይሄንን ኮቪድ ሲመጣ ደግሞ ሁሉም ነገር ሲዘጋጋና ቤት ስንቀመጥ ይሄን የምሰራው ነገር በዩቲዩብ እስኪ ልሞክር በዩቲዩብ ልጀምር ብዬ ልክ የዛሬ አመት አካባቢ ነው የጀመርኩት። የተወሰኑ ነገሮችን እየቀደው ልክ ማስተምረውን ማቴሪያሎች መጽሐፉን ተጠቅሜ በመጀመሪያ አካባቢ ምናልባት ሁለት ቪዲዮዎች መጽሐፉን ማስተዋወቅ ነበር የጀመርኩት። እየገፋ መጥቶ አሁን በቅርቡ ደግሞ ለልጆች መጽሐፍ ማንበብ ጀምሬያለሁ ዩቲዩብ ላይ።
እንግዲህ እርሶ ነዋሪነቶ በዩናይትድ ስቴትስ ነው። በርካታ ትውልድ ኢትዮጵያውያን የሚኖሩበት ሀገር እንደሆነ ይታወቃል። የሀገራቸውን ቋንቋ ለመማር ያላቸው ዝግጁነት ምን ያክል ነው? እርሶ በሚያዘጋጇቸው ማስተማሪያዎች ዙሪያስ ምን አስተያየት ሰጥተውት ያውቃሉ?
አገሩ ብዙ ኢትዮጵያውያን አሉበት። ልጆች አማርኛን ወይም የሀገራቸውን ቋንቋ የሚማሩበት አጋጣሚ ብዙ የለም። ብዙ ወላጆች አስተያየት ሰጥተውኛል። በተለይ አሁን ያዘጋጀሁት መጽሐፍ ማንበብ መጽሐፍ ለቻሉ ከፍ ላሉ ልጆች ነው። ትምህርት ቤት ስለገቡ እንግሊዝኛው ገብቷቸው እንግሊዝኛው በሚለው መሰረት አማርኛውን ለመማር የሚችሉ ልጆች እንዲጠቀሙበት ሆኖ የተዘጋጀ ነው። ትንንሽ ልጆች ደግሞ በእድሜ ትምህርት ቤት ገና ላልገቡ ከቤት ጀምረው ሀፉን የሚማሩበት መጽሐፍ ቢዘጋጅ የሚል አስተያየት ሰጥተውኛል። እንደገና እዚህ አሁን ዩቲዩብ ላይም በጀመርኩት ጥሩ ማበረታቻ ነው እያገኘሁ ያለሁት። ምክንያቱም በተለይ ዩቲዩቡ ልጆች ብዙ ጊዜ ኤሌክትሮኒክስ ላይ ናቸው፣ ስልክ ላይ፣ አይፓድ ላይ፣ ታብሌት ላይ ናቸው ብዙውን ጊዜ የሚያሳልፉት እና በዛ መንገድ እንዲማሩ ስለሚረዳቸው በጣም ጥሩ አስተያየት ነው እየተሰጠኝ ያለው። አበረታች ነው። ምክንያቱም ይህን ለመደገፍ ተቋማት የሉም። እንደገና ደግሞ ጊዜም በራሳቸው እንዳያስተምሩ ወላጆች ጊዜውም የላቸውም የሚታወቅ ነው።
ከመለየታችን በፊት እንግዲህ አሁን ወደ ማህበራዊ መገናኛዎቹ ዞር ብለው በሱ መንገድ ቋንቋ ለማስተማር ጥረት እያደረጉ ነው። በመጪ ዘመን ይህን አገልግሎት ለማሳደግና ለማስፋፋት ያሰቡት እቅድ አለ ወይ?
አዎ፣ ያው እንደ ተደራቢ ስራ ስለሚሰራ ይሄ እሁድ ቅዳሜ ተጠብቆ ወይም ደግሞ ከስራ ሰዓት ውጭ የሚሰራ ስራ ስለሆነ ጊዜ ይፈልጋል። ሰው ያቅዳል፣ እግዚአብሔር እና ጊዜ ስራውን ይሰሩታል። ከዛ አንጻር የዩቲዩብ ቻናል አለኝ፣ እንዲሁ ደግሞ የቴሌግራም ቻናል እየከፈትኩ ነው። የህፃናት መጽሐፍትን እየመረጥኩኝ እያሰባሰብኩኝ በዩቲዩብ ላይ እያነበብ ህፃናት አብረው እንዲያነቡ በሁለቱም ለሚሆነው በድምፅ አነባለው፣ እነሱ ደግሞ ገጹን ያያሉ፣ አብረው ይከተሉኛል። እንደዛ እያደረግኩ በዛ ላይ ለመግፋት አስባለሁ። እንዲሁ ደግሞ ጊዜውና አቅሙ ካለኝ የልጆች መጽሐፍት ተጨማሪ መጽሐፍትን መጽሐፍ መተርጎም ፍላጎቴ ነው።
እጅግ በጣም አመሰግናለሁ አቶ አምላኩ ቢክስ ስለ ትርጉም ስራ እንዲሁም ደግሞ በቅርቡ ስለጀመሩት የበይነ መረብ ላይ ወይንም የማህበራዊ መገናኛዎች ላይ የቋንቋ ማስተማር አገልግሎት ለአድማጮች ሳጋሩልን በእጅጉ አመሰግናለሁ። ቀሪ ዘመኑ ሁሉ በስኬት እንዲታጀብ እመኝልዎታለሁ።
እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
ግሬስ የህሙማንና የአዛውንት የእንክብካቤ ማዕከል የሚባል ህሙማን ከሆስፒታል ውጪ ቤተሰባዊ በሆነ ሁኔታ በባለሙያ የታገዘ ድጋፍ እያገኙ እንዲያገግሙ፣ አረጋውያንም ጊዜያቸውን በወግ እንዲያሳልፉ የሚያግዝ ማዕከል በሁለት ወጣት ሐኪሞች መከፈቱ ተነግሯል። ኤደን ገረመው የማዕከሉ አጋር መስራች ከሆነችው ዶክተር ጽዮን ሰለሞን እንዲሁም ቤተሰቦቻቸውን በማዕከሉ ያስገቡትን ዶክተር አታክልቲ በራሄና ወይዘሮ ሃና ተስፋ ሚካኤልን አነጋግራል። ያሰናዳችሁ ዘገባ ቀጥሎ ይቀርባል።
ኢትዮጵያውያን እጅግ የተሳሰረ ቤተሰባዊ ህይወት አላቸው። ወላጆች ልጆቻቸውን ሲያሳድጉ ጧሪ ቀባሪ እንዳገኙ በማሰብ ወገን በመኖሩ በመደሰት ነው። ይሁንና ከጊዜ በኋላ ሰዎች በዘመናዊ ህይወት ውስጥ የቀናቸውን ረጃጅም ሰዓታት በስራ በትምህርትና በርቀት ማሳለፍ ሲኖርባቸው እንደ ድሮ ከጎረቤት ጋር መቀራረብ ቀርቶ ሁሉም ቤቱን ዘግቶ መዋል ሲጀምር አረጋውያንና ህሙማንም መንከባከብ አስቸጋሪ የሆነ መምጣቱ ብዙዎች ይመሰክራሉ። ይህንን ችግር ለመቅረፍ የህክምና ስርዓቱንም ለማሻሻልና የስራ እድልን ለመፍጠር ሲባል ግሬስ የህሙማንና የአረጋውያን የእንክብካቤ ማዕከል ከአጋሯ ዶክተር ናትናኤል ኃይሉ ጋር በመሆን እንደመሰረተች ዶክተር ጽዮን ሰለሞን ታስረዳለች።
ግሬስ ነርሲንግ ሆም አላማው ከሆስፒታል መውጣት ያለባቸው ግን ደግሞ ቤት ውስጥ ሆኖ ለመንከባከብ የሚያዳግቱ ታካሚዎች አሉና እነሱን ተቀብለን እኛ እንክብካቤ እንሰጣለን። ያው ቤት ውስጥ ሆኖ ደግሞ እነሱን ለመንከባከብ ብዙ ሰዎች ከስራም ወጥተው ሊሆን ይችላል፣ የራሳቸውን ፐርሰናል ላይፍም አቁመው ሊሆን ይችላል። ግን ያ ነገር እንዳይፈጠር ያ ሰው ተሯሩጦ ስራውንም ሰርቶ የፐርሰናል ላይፉንም ቀጥሎ ግን እኛ ደግሞ እንደ ቤትም አድርገን እንደ ሆስፒታልም አድርገን 24 ሰዓት እንክብካቤ እንሰጣለን ማለት ነውና የሰዎችን ድካምና ህክምናው እንዳለ ሆኖ ግን እንክብካቤው መቀጠል ስላለበት ብዙ ሰው እየተሰቃየ በትንሽ ነገር ግን ማስተካከል የሚቻል ነውና በዛ ምክንያት ይህንን ያሰብነው።
ዶክተር ጽዮን እሷና ባልደረባዋ የቤት ለቤት እንክብካቤዎችን ከዚህ ቀደም ይሰጡ እንደነበረ ገልጻ፣ ነገር ግን ኮቪድ-19 ወረርሽኝ ደግሞ ወደዚህ ውሳኔ እንዳመራቸው ትገልጻለች።
ቤት ለቤት ሆም ቤዝድ የሚባለውን እንሰራ ነበረ፣ ግን ይሄ ወደ ነርሲንግ ሆሙ ብለን ውርጥ ያደረግነው ምንድን ነው? ሐኪም ነኝ እኔ። እንደ ሐኪምነቴ ሄጄ ቤታቸው መድኃኒት ሰጥቼ ሄደረግ ብዬ ስወጣ ፉሊ ደስተኛ አልሆንም። እኔ ጋር ስላልሆን አይ ዶንት ኖ ምግብ ይውሰዱ አይውሰዱ አላቅቶ ሞር አውትካም የሚኖረው እኔ ጋር ሲሆኑ ነው። አበሻም ስንሆን ብዙ ሰው ቤት ውስጥ ገበና አለ እና ነርስም ስታስቀምጪ ወይ ሐኪምም ሲመጣ ሞር ደስ የሚል ኢንቫይሮንመንት ፈጥረሽ ያንን ሳይኮሎጂካሊም ኒውትሪሽናሊም በደንብ ትሪት ማድረግ እንፈልገው እና በጣም እንድንቆጥ ያደረገን ኮቪድ ነው።
ግሬስ የህሙማን ማዕከል ስራ ከጀመረ 3 ወራትን ቢያስቆጥርም በአሁን ሰዓት ለ6 ህሙማን ድጋፍ እያደረገ እንደሚገኝ ዶክተር ጽዮን ትናገራለች። ከዚህ በተጨማሪም አረጋውያንና እንክብካቤ የሚያስፈልጋቸው ህሙማን ሐኪም ቤት ውስጥ ያሉ ሳይመስላቸው በሐኪሞችና በጤና ባለሙያዎች እየተደገፉ ስለሚያገኟቸው ግልጋሎቶችም እንዲህ ታስረዳለች።
አረጋቢያን እንቀበላለን። የሚወስዱት መድኃኒቶች ካሉ ሁሉንም እናይና እሱን እናረጋለን። ከሱ በተረፈ ደግሞ ሻወር መውሰድ አለ። ሰጣቸው ኬሮች አሉ፣ ጸጉራቸውን፣ ጥፍራቸውን፣ እነዚህም እነሱ ላይ ያለውን ነገር ንጽህናቸው በተጠበቀ እነዛን እናረጋለን። ከዛ በተረፈ ደግሞ ከቁርስ በኋላ ቡና ጨዋታ አለ። ከሱ በኋላም ዳንቴል ይሄ ኪሮሽ ይሰፋሉ። በነርሶች መሀል የሚወዱት ነገር አለ። አሁን ሂስትሪ የሚወድ አለ፣ ፖለቲካ የሚወዱ አሉ፣ ስለ ሃይማኖት የሚወዱ አሉ። ነርሶቹ አጠገባቸው ሆኖ ያወራሉ፣ ይጫወታሉ። እንድ ናፕ ታይም አላቸው። ዋንስ ፐር ዊክ ደግሞ በገና ፕሮግራም አለ። ታካሚዎችን ወይም አረጋቢያኖችን እኛ ጋር አስገብተው ያላቸውን ለውጦች ሲያዩ በቪዚቲንግ ታይም ስላላቸው እየመጡ ስለሚያዩ በእነሱ ደስታ ሞር እንደውም ለሰዎች እየተናገሩ የእነሱን ለሌላ ሰዎች መናገር ለእኛ እንደ አድቨርታይዝመንት ራሱ ሆኖልናል። እና
ወይዘሮ ሀና ተስፋ ሚካኤል በዚህ ማዕከል ውስጥ እናታቸውን በማስገባት ጥሩ አገልግሎት እንዳገኙ ይናገራሉ።
በቤት ውስጥ ያው ማድረግ የምንችለው የነገር ሲመጣ ሮጠን አንጠልጥለን ወደ ሆስፒታል መውሰድ ነው። ከዛ ደግሞ ሆስፒታል ውስጥ ማስታመም አይቻልም፣ ግዴታ አንድ ሰው መኖር አለበት። ያ ደግሞ ሌላ ጫና ይፈጥራል እና ምንድን ነው ነርሲንግ ሆሙን ሄጄ ሳይ ያየሁት ነገር አንደኛው ጥቅም ምንድን ነው፣ እዛ ሆስፒታል አይነት ነገር ሳይሆን ተቋም ነገር ነው እና እዛ ተቋሙ ምንድን ነው ቤተሰባዊ ነገር ነው የሚሆነው። ትልልቅ ሰዎች ናቸው ያሉት፣ ወይም እርዳታ ሌላ የተለየ እርዳታ የሚፈልጉ ሰዎች ነው ያሉት እና አብረው መቀመጣቸው፣ አብረው መጫወታቸው እኛ የማንሰጣቸውን ነገሮች እዛ አካባቢ ያገኛሉ እና ያ ደግሞ አንደኛ ያው እኛም እየሄድን በቻልን ሰዓት መጎብኘት እንችላለን። ግን በሕክምና ከሚሰጠው ቴራፒ የበለጠ ቤተሰባዊ ነገር ይኖረዋል። አብረው ሲጫወቱ፣ ቡና ሲጠጡ ብዙ ነገር አለ እና ቦታውም አካባቢውም ለዚህ በጣም እንትን ያለ ነው እና በጣም ቆንጆ ነበር የተገኘው ለውጥ።
ሌላው በዚህ ማዕከል ውስጥ የቅርብ ቤተሰብ አስገብተው ለውጥ ማግኘታቸውን የሚናገሩት ደግሞ ዶክተር አታክልቲ በራኪ ናቸው።
በአጋጣሚ የግሬስን ሴንተር ሰው ነው የጠቆመን እና ወዲያውኑ ስልክ ሰጠን። ሄደን አየነው እና ከልጆቹም ጋር ዲስከስ አደረግን። ሐኪሞች ናቸው፣ 2 ሐኪሞች አገኘን እና ከንቨርተብል ነበረን። ለምንድን ነው እንደዚያ ያሆን ነው? አንደኛ ፕሮፌሽናል ሰዎች ናቸው የሚመሩት እና አንዳንድ ችግርን በሚኖርበት ጊዜ ከአቅም በላይ የሆነ ነገር ቢኖር ወይ ሌሎች ኢንቨስቲጌሽኖች ቢያስፈልጉም ሊንክ አላቸው። ሲኒየር ሐኪሞች መጥተው ኮንሰልት ተደርገው እኛው የሚያዩበት ደግሞ አማራጭም አላቸው። በጣም ትሁት ናቸው። ቤቱ ቬሪ ኳይት እና ፍሬንድሊ ነው። ከኔቸር ጋር በጣም ኮኔክት ያደርጋል። መስኮቶች ምናምን መንደር ውስጥ ነው ያለው። መንደር ውስጥ ያለ ቤት ነው እና የሆስፒታል የሚመስል ነገር የለውም። ሽታ እንደዚህ ነገር የለውም። ግቢ ነው፣ በጣም ኳይት ነው። እንደገና ውጭ ያወጣው ፀሐይ ሞቋቸዋል፣ ሪያፕሪት ያደረጓቸዋል፣ እንዲንቀሳቀሱ ያደረጓቸዋል እና እነዛ ነገሮች እንደ ፖዘቲቭ ነገር አያለው እንግዲህ እና በጣም ከንፈርተብል ነበርን ወሶ ሀፒ በሰጡን ግልጋሎት
ግሬስ የህሙማንና አረጋውያን እንክብካቤ ማዕከል በአሁን ሰዓት ከሰባት በላይ ለሚሆኑ የጤና ባለሙያዎች የስራ እድልን መፍጠር ችሏል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው።
የተከበራችሁ አድማጮች ለምሽቱ አስተናጋናችሁ ዝግጅቶች ተጠናቀቁ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም በደህና ደሩ።